the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 21 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን እኔም ቆንጂት ታዬ ነኝ።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬም ብይን ለመስጠት እንዳልቻል አስታወቀ።
አልተገኙም የተባሉት ሰነዶች ውስጥ አንዱ የተጠቀሰው ሲዲ ነው። አራታችን እዚህ ሀገር ያለነው መልስ ሰጪዎች በሙሉ ሲዲ ማስረጃ አልቀረበብንም እና ሲዲ ማስረጃ የቀረበው ሶሊያና ሽመልስ ላይ ነው። እሷ ደግሞ በሌለችበት ነው መልስ እንድትሰጥ የሚጠበቀው። ስለዚህ እኛን በማይመለከት ነገር ነው እየተጓተተ የሚል
ከአምደኞቹ አንዱ በፈቃዱ ኃይሉ ከተናገረው የተወሰደ ነው የሰማችሁት። ዝርዝሩ በመጽሔት ይቀርባል። ለአርዕስተ ዜናው ቆንጅት፣
ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ በምትገኘው አፍጎዬ ታጣቂዎች ቢያንስ 6 ሰው ገደሉ፣ ሌሎች 7 አቆሰሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሩሲያ ላይ አዳዲስ ማዕቀቦች ጥለዋል፣ በፕሬዝደንታዊ ምርጫው ጣልቃ በመግባቷና በሌሎችም ምክንያት ነው። የሶሪያው አገር አቀፍ ተኩስ አቁም ስራ ላይ ከዋለ 2 ሰዓት ሳይሞላው ከባድ ተኩስ መከፈቱ ተዘገበ፣ የሚሉትና ሌሎችም አሉ።
በርከት ያሉ ዜናዎችና በምሽቱም ሌሎች ዘገባዎች ይኖሩናል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከሶማሊያ ዋና ከተማ ከሞቃዲሾ በስተደቡብ ምዕራብ በምትገኘው አፍጎዬ ከተማ ታጣቂዎች ጥቃት አድርሰው ቢያንስ 6 ሰው ገደሉ፣ ሌሎች 7 ሰዎች ደግሞ አቁስለዋል። በከባዱ የታጠቁ ወደ 100 የሚሆኑ ሰዎች ከተማዋ ገብተው ቦታ ቦታ ከያዙ በኋላ ነዋሪውን ከቤት እንዳትወጣ ብለው አዘው የመንግስት ኃይሎች የሚጠብቋቸውን ኬላዎች ወረው አጥቅተዋል ብለዋል ነዋሪዎች። ኑር ዩሱፍ የሚባሉ ነዋሪ ሲናገሩ መትረየስና በሮኬት ተወንጫፊ ቦምቦችን የታጠቁት አጥቂዎች አላህ አክበር እያሉ በመንግስት ኃይሎች ላይ ተኩስ ከፈቱ ነው ያሉት። የታችኛው ሸበሌ አገረ ገዢ አደን አሊ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ታጣቂዎቹ በድንገት ጥቃቱን የከፈቱት በምሽት የጸሎት ሰዓት ላይ ነበር ብለዋል። ሆኖም የመንግስቱ ወታደሮች ወግተው መልሰዋቸዋል ነው ያሉት። 2 ታጣቂዎች መገደላቸውንና 6 መቁሰላቸውን የገለጹት አገረ ገዢው ከመንግስት በኩል ደግሞ 3 ወታደሮች ተገድለውብናል ብለዋል። አፍጎዬ በታችኛው ሸበሌ ግዛት ከሞቃዲሾ 30 ኪሎ ሜትር ርቀት ላይ የምትገኝ ስትራቴጂያዊ ከተማ ናት።
ሩሲያ በኢንተርኔት መረጃ ብርበራና በፕሬዝደንታዊ ምርጫው ጣልቃ ገብታለች በሚል የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የዩናይትድ ስቴትስ የሚገኙ ዲፕሎማቶችን በማዋከብና ሌሎችም ድርጊቶች ምክንያት አዳዲስ ማዕቀቦችን በሩሲያ ባለሥልጣናት ላይ ጥለዋል። ሚስተር ኦባማ የወሰዱትን እርምጃ የዓለም አቀፋዊ ባህሪ ደንቦችን በመጣስ በዩናይትድ ስቴትስ ጥቅሞች ላይ ጉዳት ለማድረስ ለተደረገው ሙከራ አስፈላጊና ተገቢ ምላሽ ነው ብለዋል። በምሽቱ አብይ ርዕስ ይህን የሚመለከት ዘገባ ይዘናል።
የሶሪያው አገር አቀፍ ተኩስ አቁም በሀገሩ ሰዓት እኩለ ሌሊት ላይ ስራ ላይ ከዋለ 2 ሰዓት ሳይሞላው ከባድ ተኩስ መከፈቱን ዘገባዎች አመለከቱ። የተኩስ አቁም ስምምነት ያደረጉት የሶሪያ መንግስትና በርካታ የአማጽያን ቡድኖች ሲሆኑ አንዳንድ እስልምና አክራሪ ቡድኖች ግን አልተካፈሉበትም። አማጽያኑ ሃማ ክፍለ ግዛት ያለ አካባቢ ወረው በመቆጣጠር ተኩስ አቁሙን ጥሰዋል ሲል መቀመጫው ብሪታንያ የሆነው የሶሪያ የሰብአዊ መብቶች ተከታታይ ቡድን ዛሬ ባወጣው መግለጫ አመልክቷል። ጃኢሽ አልናስር የሚባለው ሽምቅ ተዋጊ ቡድን ቃል አቀባይ ሞሐመድ ራሺድ በበኩሉ ለሮይተርስ በሰጠው ቃል ከሃማ ክፍለ ሀገር በሚዋሰነው በኢድሊብ የሚገኙ አካባቢዎችን በመድፍ በመደብደብ ተኩስ አቁሙን የጣሱት የመንግስቱ ወታደሮች ናቸው ብሏል። የሶሪያ ፕሬዝዳንት ባሻር አልአሳድን የምትደግፈው ሩሲያና አማጽያኑን የምትደግፈው ቱርክ የተኩስ አቁም ውሉ እንዲከበር ዋስትና እንሰጣለን ማለታቸው የሚዘነጋ አይደለም።
በርካታ ቻይናውያን የሀገሪቱ መንግስት በተሰናባቹ የአውሮፓውያን 2016 ዓመተ ምህረት የህግ የበላይነትን ስራ ላይ ለማዋል የነበረውን ትልቅ እድል አባክነዋል በሚል ስሜት እንዳላቸው ተጠቆመ። ለዚህም በዚህ ዓመት ውስጥ በፖሊስ ቁጥጥር ስር እንዳለ ህይወቱ ያለፈው የ29 ዓመት ዕድሜ ያለው የአካባቢ ጥበቃ መሐንዲስን ጉዳይ በተመለከተ የመንግስቱ አያያዝ አጠያያቂ መሆኑን ያመለክታሉ። በቅርቡ አቃቢያነ ህግ በመሐንዲሱ ሌይ ያንግ ሞት ያቂ የተባሉ አምስት ፖሊሶች ለፍርድ እንዲቀርቡ መጠየቃቸው ምናልባት የህግ የበላይነት ከበሬታ ጭላንጭል የታየበት አድርገው የተመለከቱ ብዙዎች ነበሩ። ሆኖም ጥያቄው ባለፈው ሳምንት ውድቅ ሲደረግ ብዙዎች በኢንተርኔት ቁጣቸውን ገልጸዋል። የመንግስቱ ባለስልጣናት የቁጣ መልእክቶቹን ከማህበራዊ መገናኛዎች ላይ ፈጥነው አብዛኞቹን አንስተዋል። የአካባቢ ጥበቃ ባለሙያው በግንቦት ፖሊሶች በመታሻ ቤት ውስጥ ሽፋን ከመካሄድ የሴተኛ አዳሪዎች ቤት ፍተሻ ወቅት ተያዘ ብለው ብዙም ሳይቆይ ህይወቱ ማለፉ ይታወሳል። ከዚያ ጊዜ ወዲህ ጥብቅ የኢንተርኔት ቁጥጥሩ በህዝቡ በጉዳዩ ዙሪያ መነጋገሩን ለማስቆም ብዙም አልረዳም። ፖሊሶች ሴተኛ አዳሪ ቤት አገኘ ነው ያሉት ሟች የተያዘው አዲስ የተወለደች ልጁን ሊያዩ የመጡ ዘመዶቹን ለመቀበል ሲጓዝ መሆኑ ተገልጿል። ባለስልጣናት ወጣቱ በምን ምክንያት እንደሞተ ለመግለጽ ፈቃደኛ አለመሆናቸው እንዳስደነገጣቸው ብዙዎች ይናገራሉ።
ነገ ቅዳሜ የፈረንጆቹን ዓመት 2016ን እንሸኛለን። የኒውዮርክ ከተማ ነገ ምሽት ላይ ለሚካሄደው አሮጌውን ዓመት ሸኝቶ አዲሱን 2017ን መቀበያ ክብረ በዓል የጸጥታ ጥበቃው ምን እንደሚመስል እያስታወቁ ናቸው። በዚህም መሰረት ግዙፍ የሆኑ 18 ሜትሪክ ቶን የሚመዝኑ የጽዳት ከባድ መኪናዎች በላያቸው ላይ ተጨማሪ 15 ቶን አሸዋ ተጭነው ተዘጋጅተዋል። 7000 ፖሊሶችም ለጥበቃ ይሰማራሉ። አሸዋ የተጫኑት ከባድ መኪናዎች ምን ይሰራሉ ቢባል የዋዜማው በዓል እስከ እኩለ ሌሊት በሚቀልጥበት በታይምስ ስኩዌር የመኪና መንገዶችን ለመዝጋት ነው። በኒውዮርክ በዓል ላይ የተሰነዘረ የጥቃት ዛቻ በውል እንደሌለ ያመለከቱት ባለስልጣናቱ ጥበቃው የሚጠናከረው በዓለም ዙሪያ በተለያዩ አካባቢዎች ከደረሱት የአሸባሪ ጥቃቶች በመነሳት መሆኑን አመልክተዋል። የኒውዮርክ ፖሊስ የጥበቃ አዛዥ ካርሎስ ጎሜዝ በሌሎች ሀገሮች የሆነውን በቅርበት ተከታትለን ትምህርት ቀስመናል ብለዋል። በቅርቡ ጀርመን በርሊንና ከዚያ በፊት ፈረንሳይዋ ኒስ ከተማ ሽብርተኞች ህዝብ መሃል ትላልቅ መኪና ነድተው የብዙዎችን ህይወት ማጥፋታቸው አይዘነጋም። ኒውዮርክ ማንሃተን ላይ በየዓመቱ በሚከናወነው የአዲስ ዓመት መቀበያ በዓል ዘንድሮ ከ2 ሚሊዮን በላይ ህዝብ ይገኛል ተብሎ ነው የሚጠበቀው። ወደ ስፍራው የሚተመው ህዝብ ዣንጥላና ትላልቅ ቦርሳን የመሳሰሉ መያዝ ተከልክሏል። ሁለት ቦታም ይፈተሻል። የከተማዋ ባለስልጣናት እንዳለፉት ዓመታት ሁሉ የቆሻሻ በርሜሎችንና የፖስታ ሳጥኖችን ከአካባቢው አስወግደዋል። የመንገድ ላይ ጉድጓዶችን ዘግተዋል። የሆቴሎችና የመኪና ማቆሚያ ጋራዦች ፍተሻም አካሂደዋል።
ይህ በዚህ እንዳለ ሞሱል ከተማ የሚኖሩት ኢራቃውያን ለሁለት ሳምንት ረጋብ ላይ ከረመችውን ከተማ ለመቆጣጠር የሚካሄደው ውጊያ እንደገና በማገርሸቱ ዛሬ ለሁለተኛ ቀን በመኪና ላይ በተጠመዱ ቦምቦች ፍንዳታና በአየር ጥቃት ሲታመሱ ውለዋል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአርብ ታህሳስ 21 ምሽት ፕሮግራማችን ነው።
ባንኪሙን ተሰናበቱ። ከነገ ወዲያ እሁድ አንስቶ የመንግሥታቱ ድርጅት መሪ አንቶኒ ጉቴሬስ ናቸው በምሽቱ ትንታኔ ይኖረናል። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኦባማ አስተዳደር ወደ ፍጻሜው እየተቃረበ በመጣ መጠን የዋሽንግተንና የመስኮብ ግንኙነት ከድጡ ወደ ማጡ እየተንሸራተተ ይበልጥ እየሻከረ ሲሄድ እያየን ነው። እነዚህ ልዕለ ኃያላን ሆነው በቀዝቃዛ ጦርነት ውስጥ ለዓመታት የኖሩ የምዕራብና የቀድሞ የምስራቅ ዓለም መሪዎች ሶቪየት ኅብረት ስትበተን ነገር የበረደ ወዳጅነታቸውም እየደራ የሄደ መስሎ ነበር። ዛሬ ግን አሜሪካና አጋሮቿ በአንድ ወገን፣ ሩሲያ በሌላ አንጻር ሆነው ሲላቸው በግልጽ በማይታዩ አውድማዎች ላይ መፋጠጥ፣ ሲላቸውም በግልጽ መወራረፍና መጎነታተል ይዘዋል። በእርግጥ የሚያግባቡን አብረን የምንሰራባቸው እጅግ የበረከቱ መስኮች አሉ ብለው ሁለቱም ቢያምኑም ሽብር ፈጠራን መዋጋት አንዱ የጋራ ግንባር ነው። ምናልባት የተፈጥሮ አካባቢ ደህንነት ጉዳይም የአንድ ወገን ብቻ ስጋት አይደለም። ድህነትና በልማት ማዝገምን መጋፈጥም ሌላው ሁለቱም የእኛ የሚሏቸው አጀንዳ ናቸው። የኢንተርኔት ደህንነትም ቢሆን የአንዱ ወገን ብቻ ስጋት ባይሆንም ድብቁ የማይጮህ ፍንዳታዎች የማይታዩበት ጦርነታቸው ግንባር መሆኑን በተለይ የዋሽንግተን ባለሥልጣናት ድምፃቸውን ከፍ አድርገው ማሰማት ከጀመሩ ሰነባብተዋል። በዚህ ጦርነት ውስጥ መስኮብ እጆቿን ዘለግ አድርጋ የአሜሪካን ዲሞክራሲ እስከ መፈታተን፣ ምርጫዎቿን ተአማኒነት ለማሳጣትና አለመረጋጋትን ለመዝራት እስከ መሞከር ደርሳለች ሲሉ ፕሬዚደንት ባራክ ኦባማና የአስተዳደራቸው ባለሥልጣናት ይከሳሉ። በዚህ መስክ የእርሳቸውን ሐሳብ የሚጋሩት ዲሞክራት ጓዶቻቸው ብቻ ሳይሆኑ ከሪፐብሊካን የፖለቲካ ተቀናቃኞቻቸው መካከል ብዙዎች መሆናቸውን እያሳወቁ ነው። ሩሲያ ባለፈው ጥቅምት 29 የተደረገውን የአሜሪካ አጠቃላይ ምርጫ ውጤት ለማዛባት አስባ እንደነበር፣ እንዲያውም በኢንተርኔት ጣልቃ ገብታ ብዙ ሙከራ ማድረጓን አንስተው ለዓለም የተናገሩት ፕሬዚደንት ኦባማ አስፈላጊ በሆነ ጊዜና ቦታ የአጸፋ እርምጃ እንወስዳለን ያሉ ጊዜ እንደምን ይሆን ተሰናባች ፕሬዚደንት አንካ ሳው ዳክዬ እንዲህ አይነት ዛቻ የሚያሰሙት? መቼና እንዴትስ ሊያደርጉት ነው የሚሉ ነበሩ። በተለይ በብዙ ጉዳይ የፕሬዚደንት ኦባማን ሥራ ሁሉ አፈርሳለሁ እያሉ የሚዝቱ ተተኪ ተመራጭ ፕሬዚደንት አልጋውን ለመረከብ ቀናት እየቆጠሩ ባሉበት ሁኔታ ተመራጩ ፕሬዚደንት ዶናልድ ትራምፕ ሩሲያ እንዲህ አይነቱን ድብቅ የኢንተርኔት ወረራና ጥቃት ተግባር ፈጽማለች ብለው እንደማያምኑ በተደጋጋሚ ተናግረዋል። ይሁን እንጂ የአሁኑ ፕሬዚደንት ኦባማ ትናንት የመጀመሪያውን እርምጃቸውን ወሰዱ። በዚያ ሩሲያን በሚከሱበት የኢንተርኔት ድብቅ ወረራና ጥቃት ውስጥ ከሩሲያ ከፍተኛ መሪዎች ቀጥተኛ መመሪያ እየተቀበሉ ያስፈጽሙ ነበር ያሏቸውን 34 የሩሲያ ዲፕሎማቶችና የምስጢር ተልዕኮ አከናዋኞች በ72 ሰዓታት ውስጥ አሜሪካን ለቀው እንዲወጡ አዘዋል። ፐርሶና ኖን ግራታ ይባላል በዲፕሎማሲው ቋንቋ ሲሉ ጠሯቸውና ግንኙነቶቻቸውን አቋረጡ። ለመሆኑ የኢንተርኔት እንቅስቃሴዎች ፈታሾችና መርማሪዎች እገሌ እዚህ ቦታ እጁን አስገብቷል ብለው ጣታቸውን ለመቀሰር የሚያስችል መተማመኛ እንዴት ይሆን የሚያገኙት? ይህ ሳይበር ስፔስ የሚባለው ግዙፍ የኢንተርኔት ህዋ የኢንተርኔት ሮቦት ወይም በአጭሩ ቦት የሚባሉ ግዳጆችን በራሳቸው የሚወጡ ሶፍትዌሮች ኮምፒውተሮች ላይ የተሰሩ ሥራዎችን የሚያበላሹ ወይም ኮምፒውተሮችን ከሥራ ውጭ የሚያደርጉ ቫይረሶችና የተለየ ተልዕኮ የሚሰጣቸው የስለላና ሌሎችም ተግባራትን የሚያከናውኑ ማልዌሮች የውጊያ አውድማ፣ የፍልሚያና የትንቅንቅ ግንባር ነው። በዚህ የማን ማንነት ተለይቶ በማይታወቅበት ዓለም አጥቂህ ማን እንደሆነ አንጥሮ ለመለየት እኮ እጅግ ከባድ ነው።
This is a profile of the Fancy Bear actors.
ይሄ የፋንሲ ቤር ሰዎች ማንነት ተገልጦበታል።
ፋንሲ ቤር የድብቁ ኢንተርኔት ዓለም የስለላ ቡድን ነው። በዩናይትድ ስቴትሱ የምርጫ ዘመቻ ሰሞን የዲሞክራቲክ ፓርቲውን የኢንተርኔት አካውንቶች ሰርገው እየገቡ ወረዋል የተባሉ አጥቂዎችን ማንነት ለማወቅ ሶፍትዌሮችን የፈተሸው ክራውድ ስትራይክ የሚባለው የኢንተርኔት ደህንነት ተከታታይ ቡድን መስራች አል ፔትሮቪች ናቸው የፋንሲ ቤርን አሸራ አገኘን ያሉት።
እንደገና ዛፍ መብራቶች ወዲያውኑ ነው ብልጭ ያሉት። ሁለት በየራሳቸው የሚንቀሳቀሱ ተዋንያን የዲሞክራቲክ ፓርቲውን ብሔራዊ ኮሚቴ ሰርገው ገብተው ሲሰሩ አግኝተናቸዋል።
ሁለቱም የኢንተርኔት ሰርጎ ገቦች ታዲያ ከክሬምሊን ቤተ መንግሥት ጋር የቅርብ ንክኪ ያላቸው የሩሲያ አጥቂዎች መሆናቸውን ክራውድ ስትራይክ አስረግጦ ተናግሯል። እዚህ ድምዳሜ ላይ መድረስ አሉ የክራውድ ስትራይክ መሪ ዲሚትሪ አልፔትሮቪች፣ የፖሊስ ሥራን የሚመስል ተግባር ነው።
Just like when you arrive at a crime scene and you find a fingerprint, you want to run through your database to see does it match to any
አንድ ወንጀል የተፈጸመበት ቦታ እንደደረስክ ከስፍራው ላይ የጣት አሻራዎችን ተወስድና ቀደም ሲል ካለህ መዝገብ ውስጥ ገብተህ ከሚታወቁ ወንጀለኞች መካከል የሚመሳሰል ካለ ትፈትሻለህ። እናም ሌሎች ማስረጃዎችን ትፈልጋለህ። ያሰራሩ ዘዴ በአንድ ሌላ ባንክ ላይ ከተፈጸመ ዘረፋ ጋር ይመሳሰላል ወይ? ይህንንም ታያለ።
የክራውድ ስትራይክ ምርመራም ተመሳሳይ የሆነ የቀመር ዝምድና ማግኘቱን ይናገራል። ያ ቀመር ታዲያ እነዚህ ሩሲያውያን ቡድኖች ከተከሰሱባቸው የቀደሙ ጥቃቶች ጋር ተመሳሳይ መሆናቸውን መርማሪዎቹ ጠቁመዋል።
Once you build a weapon, you don't just want to use it once. The temptation is too great to keep on using it.
የጦር መሳሪያ አንድ ጊዜ ከሰራ ለአንድ ጊዜ ብቻ አይደለም የምትጠቀምበት፣ ደግመህ እንድትጠቀምበት አብዝቶ ያማልልሃል። እነዚህን ጥቃቶች ብዙ ጊዜ የሚያጋልጣቸውም እንዲህ አይነቱ ሁኔታ ነው።
እንግዲህ መሳሪያው በራሱ አሉ አልፔትሮቪች አንድ ፍንጭ ነው። እንዴት ነው የተጠቀምክበት ሌላው ፍንጭ ነው። እናም ክራውድ ስትራይክ በሌሎች ጥቃቶች ወቅት የተከናወኑ አድራጎቶችን አነፍንፎ መፈተሹን ተናግረዋል የቡድኑ ኃላፊ።
And on the internet nothing ever disappears, so you can go back through history and look at 10 years
internet lai menem neger cerso aytefam wodo hala 10 amet temelse beshoch yemikotteru tiqatochin memermer tichilalle
yerusiyan inqisqase asmelkto alpetrovich yiqetlallu ye andin tiqat adrasha mannet yemitequmu finchochin magnet ሰዓትን የመመልከት ያህል ቀላል ነው የሚሉት ፋየር አይ የሚባለው የኮምፒውተር ደህንነት ኩባንያ ባልደረባው ኒክ ሮዝማን ከቪኦኤው ስቲቭ ባራጎና ጋር በስካይፕ ተወያይተው ነበር።
የሩሲያን እንቅስቃሴ ስንመለከት አጥፊዎቹን ወይም ሰላዮቹን የኢንተርኔት ቀመሮች ወይም ማልዌሮቹን ያቀናበሯቸው በሞስኩና በሴንት ፒተርስበርግ የጊዜ አቆጣጠር ክልል ነው። የቻይናውያን ኢንተርኔት ጥቃት እንቅስቃሴም እንዲሁ ነው። አንድ የኢንተርኔት ሰርጎ ገብ ወይም ጥቃት አድራሽ እየተንቀሳቀሰ ካለ ገብተን እንፈትሻለን። ብዙ ጊዜ ጥቃት ተግባራቸውን የሚያከናውኑት ከጠዋቱ 3 ሰዓት እስከ ቀኑ 11 ሰዓት ነው።
ይሁን እንጂ የጊዜው ጉዳይ እጅግ አንገብጋቢ ነው ብለው እንደማያምኑ አንዳንድ ተጠራጣሪዎች ወይም ለእንዲህ አይነቱ ድምዳሜ ልባቸውን ሙሉ በሙሉ ያልሰጡ ተንታኞችና ባለሙያዎች ይናገራሉ። ማንም ቢሆን ደግሞ የሌላኛውን ጥቃት አድራሽ መለያ ወይም ኮዶች ቀድቶ መውሰድ ይችላል ባይናቸው። በአንድ የግድያ ወንጀል በተፈጸመበት ስፍራ ላይ ያል እንደተገኘ ጂን ወይም ዘረመል አይደለም ፍንጩ የሚሰራው። የኢንተርኔት ወንጀሎች አጠራጣሪ ወይም አከራካሪ አይደሉም የሚያስብል አንዳች አጋጣሚ የለም ባይናቸው። ሮዝማን የማስረጃ ጉዳይ እንደ ሁኔታው ተለዋዋጭ እንደሆነ ይናገራሉ።
We can't say for sure that we could set up a case that would stand under the court of law, but
ምን እንደተፈጠረ በፍርድ ቤት ፊት ቀርበን ልንናገር የሚያስችልን ማስረጃ የለንም። ይሁን እንጂ ለመከራከሪያነት ሊቀርቡ የሚችሉ በርካታ ጭብጦች አሉን።
ሩሲያውያኑ ዲሞክራቲክ ፓርቲውን ብሔራዊ ኮሚቴ ሰርገው ገብተው እንዳጠቁ ግን ሮዝማን አይጠራጠሩም። ክቡራትና ክቡራን አድማጮች የምሽቱን አብይ ርዕስ ነበር የሰማችሁት። የመጽሔቱ ክፍለ ጊዜ ይቀጥላል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬም ብይን ለመስጠት እንዳልቻለ አስታውቋል። ለዚህ ምክንያቱ በመዝገቡ ውስጥ አቃቤ ሕግ አቅርቧቸዋል የተባሉት ማስረጃዎች ተሟልተው አለመገኘታቸው እንደሆነም ተመልክቷል። መልስ ሰጪዎቹ የብይኑ መጓተት ጉዳት እንዳደረሰባቸው በመግለጽ አቤት ብለዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን አድርሶናል።
ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተከሳሾች የኢንተርኔት አምደኞቹ በሶሪያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላና በከሳሽ ፌዴራል አቃቤ ሕግ መካከል በነበረው ክርክር ላይ የሰጠውን ውሳኔ በመቃወም አቃቤ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ፍርድ ቤቱም ሁለቱንም ወገኖች አከራክሯል። የሁለቱን ወገኖች ክርክር ሰምቶ ብይን ይሰጣል ተብሎ ሲጠበቅ ቆየው ይሄው ችሎት ዛሬ ይፋ እንዳደረገው ከስር ፍርድ ቤት በመጣው መዝገብ ውስጥ አቃቤ ሕግ ያቀረባቸው ማስረጃዎች ተሟልተው አልቀረቡም። ፍርድ ቤቱ ደግሞ ትክክለኛ ብይን ለመስጠት ማስረጃዎቹን ማግኘት አለበት ብሏል። የፌዴራል አቃቤ ሕግ ያቀረባቸው ማስረጃዎችም እንዲቀርቡ ትዕዛዝ መስጠቱን ፍርድ ቤቱ ገልጿል። አቃቤ ሕግ በበኩሉ ማስረጃዎቹን በሙሉ ለበታች ፍርድ ቤት ማቅረቡን ለችሎቱ ገልጿል። ፍርድ ቤቱ በበኩሉ በእንዲህ ያሉ ትልልቅ ጉዳዮች ማስረጃዎችና ሌሎች የመዝገቡ ይዘቶች ተነጣጥለው ሊቀመጡ ስለሚችሉ ሰነዶቹ ተፈልገው እንዲቀርቡ ትዕዛዝ መስጠቱን ገልጿል። መልስ ሰጪዎቹ በበኩላቸው በጉዳዩ ይሰጣል የተባለው ብይን በመጓተቱ ምክንያት የደረሰባቸውን ጉዳት በተመለከተ አቤቱታቸውን ለፍርድ ቤቱ አቅርበው ነበረ። ከችሎት ውጭ መልስ ሰጪዎችን በመወከል አቤቱታውን ያቀረበው በፈቃዱ ኃይሉ ያቀረቡትን አቤቱታ ይዘት ለጋዜጠኞች አብራርቶ ነበረ።
እንግዲህ አልተገኙም የተባሉት ሰነዶች ውስጥ አንዱ የተጠቀሰው ሲዲ ነው፣ በተደጋጋሚ ሲጠቀስ የነበረው ማለት ነው። እና የመጀመሪያው አቤቱታይም እሱ ላይ ነው። አራታችን እዚህ ሀገር ያለ ነው መልስ ሰጪዎች በሙሉ ሲዲ ማስረጃ አልቀረበብንም እና ሲዲ ማስረጃ የቀረበው ሶሊያና ሽመልስ ላይ ነው። እሷ ደግሞ በሌለችበት ነው መልስ እንድትሰጥ የሚጠበቀው። ስለዚህ እኛን በማይመለከት ነገር ነው እየተጓተተ የሚል ነው የመጀመሪያው። እና ሁለተኛው ደግሞ የመንቀሳቀስ መብታችን ተገድቧል፣ ለምሳሌ የአራታችን ማለት ነው። እና በስራ ጉዳይ የምንንቀሳቀስባቸው ሁኔታዎች ይኖራሉ። እና መጓተቱ ወይም አፋጣኝ ብይን አለማግኘታችን እያቃወሰን እንደሆነ ነው። ሶስተኛው ደግሞ የኔን የግል ነው የሚመለከተው። በተመሳሳይ ፋይል እኔ የከፍተኛ ፍርድ ቤት እየተከላከልኩ ነበር። ተከላክዬ ጨርሼ ብይን ያላገኘሁት ፋይሉ ወደ ከፍተኛ ወደ ጠቅላይ ፍርድ ቤት ተልኳል በሚል ነው እሱ። ስለዚህ ይህንኛው አልቆ ወደዛ ካልተመለሰ ያኛውን ብይን አላገኝም። ስለዚህ ፍርድ ቤት መመላለሱ ራሱ እያወከኝ እንደሆነ ነው ሶስቱን ነው ያቀረብኩት ቅሬታ።
ፍርድ ቤቱ በመጨረሻ ለጥር 19 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዚህ ጉዳይ ላይ ይግባኝ ሰሚ ችሎቱ ማከራከር ከጀመረ ወዲህ የዛሬው ለ49 ጊዜ መቀጠሩ ሲሆን ለውሳኔ ከተቀጠረ ወዲህ ቢያንስ ለአምስት ጊዜ ያህል ባለ ጉዳዮቹ ቀጠሮ ተሰጥቷቸዋል። የፌዴራሉ አቃቤ ሕግ የዛሬ 2 ዓመት ገደማ የኢንተርኔት አምረኞቹ የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አራቱን ከተከሰሱበት ወንጀል በነጻ ሲያሰናብታቸው አንዱን ማለትም በፈቃዱ ኃይሉ በሌላ መደበኛ የወንጀል ሕግ እንዲከላከል ውሳኔ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ማሊና የአውሮፓ ህብረት በህገወጥ መንገድ ወደ አውሮፓ የሚጎርፈውን ፍልሰተኛ ለማስቆም ከደረሱ በኋላ ጥገኝነት የተከለከሉትን ለመመለስ በሚደረገው ጥረት ላይ አሁንም ስምምነት ላይ አልደረሱም። ባማኮ ያሉ ተቺዎች የቀረበው ሐሳብ በቂ የምጣኔ ሀብት ዕድል ፈጥሮ የፍልሰት አዙሪትን መስበር የሚያስችል አይደለም ይላሉ። ካተሪና ሆዬ ከደቡብ ምዕራባዊ ማሊ ከተማ ዲዲዬኒ የላከችው ዘገባ ተጨማሪ ይዟል። ሰሎሞን ክፍሌ ያቀርበዋል።
ደቡብ ምዕራብ ማሊ መንደር ውስጥ በአንድ አግዳሚ ወንበር ላይ ዘፍ ብሎ የተቀመጠው ኑማ ባጋዮጎ አእምሮውን ያስጨነቀው ጉዳይ ቢኖር አንድ ነገር ብቻ ነው። የ44 ዓመቱ አባወራ ባለቤቱንና ልጆቹን ትቶ ለሁለተኛ ጊዜ ወደ አውሮፓ ለማቅናት በዝግጅት ላይ ይገኛል። እዚህ ማሊ ውስጥ ምንም ነገር ስለሌለኝ ነው ወደ አውሮፓ ሄጄ ሌላ መንገድ ለመፈለግ የምሞክረው። ፍልሰት ባህላችን ሆኗል። እርሱን ብቻ ነው የምናውቀው ነበር ያለው ባጋዮጎ በባምባራ ቋንቋ። ወጣት የማሊ ዜጎች በምዕራባዊ ግዛት ከሚገኙ መንደሮች እየተነሱ አስቸጋሪውን የሳሐራ በረሃ አቋርጠው አደገኛውን የሜዲትራኒያን ባህር ጉዞ የሚያያዙት በየዓመቱ ነው። በዚያ ሙከራቸው ወቅትም ብዙዎች አይሳካላቸውም፣ አንዳንዶቹም ለህልፈት ይዳረጋሉ። የተሳካላቸው ግን እንደ ዲዲኒ ባሉ የገጠር መንደሮች የወገኖቻቸውን ሕይወት ይቀይራሉ። ዲዲኒ ከዋና ከተማዋ ከባማኮ ጥቂት ሰዓታት ርቀት ላይ ትገኛለች። በዲዲኒ መንደር ትላለች ዘጋቢያችን ካታሪና ሆች፣ እያንዳንዱ ያገኘሁት ሰው በትንሹ አንድ ወይም ሁለት ወንዶች ልጆች አሉት፣ ወደ አውሮፓ ወይም ሌላ የአፍሪካ ሀገር ሄዶ ሥራ ለማግኘት የሚሞክር። ከንቲባው ዳንፊን ኩሊባሊ እንዳስረዱት ከሆነ ሦስት አራተኛው መንደርተኛ በአብዛኛው የሚተማመነው ዘመዶች ከውጭ በሚልኩለት ገንዘብ ነው። አሁን በማሊና በአውሮፓ ኅብረት መካከል ያለውን ንትርክ የቀሰቀሰውም ይኸው ከውጭ ለዘመድ አዝማድ የሚላከው ገንዘብ ጉዳይ ነው። እስካሁን ይህን አስመልክቶ የተደረሰ ምንም አይነት ስምምነት አልተፈረመም። በታህሳስ ወር መግቢያ ላይ ከሆላንድ ውጭ ጉዳይ ሚኒስቴር የወጣ መግለጫ ግን ከማሊ ጋር የተያያዘውን ድርድር የምትሸመግለው ሆላንድ በመሆኗ ከውጭ ጉዳይ መሥሪያ ቤቷ የወጣ መግለጫ ማሊ 150 ሚሊዮን ዶላር የልማት እርዳታ ታገኛለች ይላል። ዓላማውም ሥራ ለመፍጠርና የድንበር ጥበቃዎችን ለማጠናከር እንደሆነ ዘርዝሯል። በለውጡ ማሊ ጥገኝነት የተከለከሉ ዜጎቿን በመለየት ወደ ሀገራቸው እንዲመለሱ ትረዳ ዘንድ የአውሮፓ ኅብረት ሐሳብ አቅርቧል። እቅዱ ምን ያህል በዕለት ተዕለት ኑሯቸው ላይ ተጽዕኖ እንደሚኖረው ግን የዲዲኒ ቤተሰቦች ተጨንቀዋል። ፍልሰቱን ካቆሙ እንዴት ነው መኖር የምንችለው ሲል ይጠይቃል ዲያራ። በአንደኛው ዓመት ሰብል መሰብሰብ ካልቻልን በውጭ ላሉ ልጆቼ ስልክ ደውዬ ገንዘብ እንዲልኩ ጠይቅ ነበር፣ እህል ሸምተን መብላት እንድንችል። በዕድሜ የገፉ ዘመዶቻችን ሲታመሙም ለሕክምና የሚከፍሉት በውጭ ያሉ ልጆቻችን ነበሩና አሁን ስደቱ ከቆመ ምን ይውጠናል ሲል ጠይቋል ዲያራ። ነዋሪዎች የሚሉት መንግሥት ለመንደሮች እድገት ያላደረገውን በውጭ ያሉ ዘመዶቻችን እያደረጉ ነው ነው። ልጆቻችን ምን ያህል ኢንቨስት እንዳደረጉ ለማወቅ ከተፈለገም በየመንደሮቹ ብዛት ያላቸውን የሳተላይት ዲሾች፣ የመጠጥ ውሃ ማጠራቀሚያ በርሜሎችና በከተማው ዙሪያ በጡብ ድንጋይ የታነጹ መኖሪያ ቤቶችን ማየት በቂ ነው ሲሉም ያብራራሉ። ኑሆም ኩሊባሊ በፈረንሳይ ዋና ከተማ ፓሪ በአንድ የግንባታ ኩባንያ ተቀጥሮ በመስራት ገንዘብ ለቤተሰቡ ይልካል።
ኖ ፓሪቱ ላሚግራሲዮን ቫ ቱጁር ኮንቲኒዬ
እኛን ወደ ሀገራችን መመለሱ መፍትሄ ሊሆን አይችልም ነው የሚለው ኩሊባሊ። ማድረግ ያለባቸው በማሊ ያለውን ሁኔታ ማሻሻል፣ ያኔም ወጣቱ ሀገሩን ጥሎ አይሄድም ሲል ያስረዳል። የአውሮፓ ኅብረት በአሁኑ ወቅት እያደረገ ያለው የፍልሰቱን ሂደት አደገኛነት በማስረዳት ዘመቻ ማካሄድ ነው። የማሊ ፍልሰተኞች አውሮፓ ለመድረስ በኒጀር፣ በሊቢያ፣ በአልጄሪያና ደቡብ አውሮፓ ከባድ ችግር ይገጥማቸዋል። የሜዲትሬኒየን ባህር ለማቋረጥ ሲሉ ሕይወትን ማጣት እንዳለን በመግለጽ እስከ ዛሬ 5,000 ፍልሰተኞች መስጠማቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ያስረዳል።
የዘገባዎቹን ክፍለ ጊዜ አጠናቀናል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የምናስተናግዳችሁ ቆንጂት ታዬና
እኔም ሰሎሞን አባተንን ከምሽቱ 3:29 ሆነ አሁን በስቱዲዮአችን ሰዓት አቆጣጠር አዲስ አበባ ላይ እንዲሁም ዋሽንግተን ዲሲ ላይ አርብ ታህሳስ 21 2009 ዓመተ ምህረት ከምሽቱ ይቅርታ ከቀኑ 7:29 ነው። ብርሃን ኃይሉ ፕሮግራሙን ትመራለች። እንደዚሁም ጆ ጊል በቴክኒክ መሐንዲሶች ላይ ይገኛል በስቱዲዮ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ናስትልኝ ቪዎች፣ ዛሬ ደወልኩት በጀግና ምሩጽ ይፍጠር ህልፈት ላይ ነው። ይኸውም ይህ ሰው ለዛች ሀገር ክብርና ባንዲራዋን ከማንም በላይ እንድትውለበለብ ያደረገን ጀግና፣ ይህ አሁን ያለው ገዢው የወያኔ ኢህአዴግ መንግስት በስደት ይህን ሁሉ ዘመን ተሰዶና ታሞ ተዘቃይቶ ሲሞት ያረዳው ከሞተ በኋላ ክብር ሰጠዋለሁ ሲል በመንግስት ዜና ሰምቼ ነው። ይኸውም አንድ ሰው ለዛች ሀገር ታሪክ ከሰራ በኋላ መንከባከብ በህይወት እያለ ነው፣ ማክበር በህይወት እያለ ነው። ከሞተ በኋላ አክብረን የቀብር ስነ ስርዓት እናደርግለታለን ማለት ምን አይነት ፌዝ ነው? አሁንም ለው አሁን ላሉን ጀግኖች ታሪክ ለሰሩልን የዛችን ሀገር ክብር ለጠበቁ የኢትዮጵያ ልጆች ክብር መስጠት በህይወት እያሉ ነው እንጂ ከሞቱ በኋላ አይደለም። እግዚአብሔር ሁሌም ኢትዮጵያ በረከቷ ይጎብኛ። ጎመራው ነኝ ከተላሲ ፍሎረንስ።
አስተያየት የሰጡንን አድማጫችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። ሌሎቻችሁም ተጠቀሙበት። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው እንጂ ምልከው እኔ አልደውልም ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ክቡራትና ክቡራን ሙዚቃን ጋብዛችሁ እስቲ እዚህ ጋር ተሾመ ምትኩ ፎቶዬን አይቼው ይላል። ምናየ ፎቶው ላይ ይቀጥላል።
Time would never
ድንቅ አምባሰል ነው።
ግሩም 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 ዘናን
ተሾመ መጥኩ መቼም አይነት ከመሄዳሙ
ተፈጽሞ
እናመሰግናለን። ከልብ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው።
ተከታዩ ዝግጅት ያው ወደ ሁለተኛው አጋማሽ መሻገራችን ነው። አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብፃውያን የኢትዮጵያ ተቃዋሚዎችን ይረዳሉ ለሚለው ክስ ኢትዮጵያ የግብፅን ምላሽ እየጠበቀች ነው ሲል ዴይሊ ኒውስ ኢጅፕት የተባለው ጋዜጣ ዘገበ። ዘ ጋርዲያን ጋዜጣ ደግሞ ቻይና የአፍሪካ ተመራጭ አጋር የሆነችበት ምክንያት ያለውን ይዘረዝራል። በዛሬው ቅንብራችን የምንመለከታቸው ርዕሶች ናቸው። ዴይሊ ኒውስ ኢጅፕት የተሰኘው ጋዜጣ በዘገበው መሰረት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ባለፈው እሁድ አሽራህ አል አውሳር ጋር ባደረጉት ቃለ መጠይቅ የኢትዮጵያ ተቃዋሚዎችን በሚደግፉና በገንዘብ በሚረዱ የግብፅ ተቋማት ላይ ሀገሪቱ እርምጃ እንድትወስድ የኢትዮጵያ መንግስት ላቀረበው ጥያቄ ምላሽ እየጠበቀ መሆኑን ገልጸዋል። ያም ሆነ ግን ሁለቱም ሀገሮች እየተባበሩ መሆናቸውንና ግንኙነታቸውም እንዳልተናጋ የኢትዮጵያ የውጭ ጉዳይ ሚኒስትር ጠቁመዋል። ግብፅ ውስጥ በኢትዮጵያ ያሉ አሸባሪ ቡድኖችን የሚያስጠጉ የሚደግፉና በገንዘብ የሚረዱ ተቋማት አሉ ስትል ኢትዮጵያ በተደጋጋሚ ከሳለች። የግብፅ የውጭ ጉዳይ ሚኒስቴር በበኩሉ ግብፅ በሌሎች ሀገሮች የውስጥ ጉዳይ ጣልቃ አትገባም የሚል ምላሽ ሰጥቶ ነበር ይላል ዘገባው። ዴይሊ ኒውስ ኢጅፕት ባለፈው ሰኞ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ አህመድ አቡ ዛይድ ስለ ጉዳዩ እንዲያብራሩ ጠይቋቸው መስሪያ ቤቱ በቅርቡ ምላሽ ይሰጥበታል በማለት ከመናገር ተቆጥበዋል። ኢትዮጵያ ተቃዋሚዎችን ይደግፋሉ የምትላቸውን ተቋማት በስም አልጠቀሰችም። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ ተቃዋሚዎችን ስለሚረዱት ተቋማት ያለው መረጃ በድረገጾችና በግብፅ ሚዲያ ላይ በግልጽ የታየ በመሆኑ ሀገራቸው የስለላ መረጃን መጥቀስ አያስፈልጋትም ሲሉ አስረድተዋል ይላል ዘገባው። ዘ ጋርዲያን ጋዜጣ ድረገጽ ደግሞ አዲሱ የአፍሪቃ ቅርምት ቻይና እንዴት ተመራጭ ሸሪክ እንደሆነች በሚል ርዕስ ባወጣው ጽሑፍ ቻይና አቻምና ብቻ 56 ቢሊዮን ፓውንድ በአፍሪቃ ለሚዘረጋ መሠረተ ልማት መድባለች ይላል። በአዲስ አበባ የተዘረጋውን ከሰሃራ በመለስ ካሉት የአፍሪቃ ሀገሮች ሁለተኛው የሆነው የቀላል ባቡር አገልግሎትም እያበበች በመሄድ ላይ ያለችውን መሀል አዲስ አበባን ሰንጥቆ እንደሚያልፍ ይገልጻል። ቻይና ምዕራባውያን ከረሃብና ከችግር ጋር ያያይዟት በነበረችው ታላቋ የአፍሪቃ መዲና የልማት ተግባር ውስጥ እንዴት ገባች ሲል ጽሑፉ ይጠይቅና ይህ አፍሪቃ ውስጥ ካሏት ውጥኖች አንዱ ብቻ ነው ይላል። ቻይና አቻምና ብቻ በአፍሪቃ ዙሪያ ከ56 ቢሊዮን ዶላር በላይ የሚያወጣ የህንፃ ግንባታ ኮንትራቶችን ፈርማለች። የያዝነው ምዕተ ዓመት ከገባበት ጊዜ አንስቶ የቻይና ኩባንያዎች በተለያዩ የአፍሪቃ ሀገሮች ስታዲየሞችን፣ አውራ ጎዳናዎችን፣ ትምህርት ቤቶችንና ሆስፒታሎችን ሰርተዋል። አንጎላ ውስጥ ደግሞ እስካሁን ባለው ጊዜ ነዋሪ ያላገኘች መላ ከተማን ገንብተዋል። ቻይና በዚህ መልክ በቢሊዮኖች የሚቆጠር ዶላር ለአፍሪቃ መንግስታትና መሰረተ ልማቶች አፍስሳለች። በምላሹ በመቶዎች ቢሊዮኖች የሚቆጠሩ ሸቀጣሸቀጦችን አፍሳለች ሲል ጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። ቻይና ከአፍሪቃ ሀገሮች ጋር ያላት ግንኙነት አዲስ መልክ የያዘ በአፍሪቃ ላይ የሚደረግ መቀራመት ይሆን ወይስ የአፍሪቃ ሀገሮች የቀድሞውን የቅኝ አገዛዝ ይዘትን አሽቀንጥረው ቀጥተኛ መዋለ ንዋይና ረድኤት ወደሚያገኙበት አቅጣጫ የሚዞሩበት አዲስ ምዕራፍ መጀመርን የሚያመለክት ይሆን የሚል ጥያቄ ያቀርባል ጽሑፉ። በአዲስ አበባ የተገነባው የቀላል ባቡር አገልግሎት ለእነዚህ ጥያቄዎች የተወሰነውን ምላሽ እንደሚሰጥ ጽሑፉ ያወሳል። የቀላል ባቡር ሀዲድ መስመር ለመዘርጋት 475 ሚሊዮን ዶላር ፈጅቷል። 85 ከመቶ ከቻይና ፖሊሲ ባንክ ብድር የተገኘ ነው። ውጥኑ በቻይና የባቡር ሀዲድ ቡድንና በኢትዮጵያ የባቡር ሀዲድ ኮርፖሬሽን ትብብር የተገነባ ሲሆን ሽንዘን የሜትሮ ቡድንና የቻይና የባቡር ሀዲድ ቡድን ለቀጣዮቹ 5 ዓመታት ያህል ያስተዳድሩታል። ከዚያ በኋላ የኢትዮጵያ የባቡር ሐዲድ ኮርፖሬሽን ይረከባል። የቀላል ባቡር አገልግሎት በአንድ መስመር ብቻ በየቀኑ 15000 ተሳፋሪዎችን ያመላልሳል ይላል ዘገባው። ቻይና አፍሪካ ላይ ማትኮሩን የጀመረችበትን ምክንያት ጋው የተባሉት የግዙፍ የቻይና ባቡር ሐዲድ ግንባታ ኮርፖሬሽን አማካሪ ሲያብራሩ ቻይና ከመገለል ወጥታ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቦታ ለማግኘት አጋሮች ስላስፈልጓት የሚያስፈልገውን ድጋፍ ከአፍሪካ አገኛሉ ብላ ተስፋ በማድረጓ ነበር ማለታቸውን ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ታዛራ የተባለው የታንዛኒያና ዛምቢያ የባቡር ሐዲድ ባለስልጣን መስመር በቻይና ሙሉ ወጪ የተሰራ ሲሆን በጋራ አስፈላጊነት ላይ የተመሰረተ አጋርነት የሚፈጥር እንደነበር ዘገባው ያወሳል። በዛም ላይ ቻይና ዘላቂ የሆነ እድገት እንዲኖራት ከተፈለገ ለኢንዱስትሪዋ የሚያስፈልግ የተፈጥሮ ሀብትና የሚነራል አቅርቦት ማግኘት ግድ እንደሚላት ጋው ማስገንዘባቸውን ጽሑፉ አውስቷል። ታዛራ የባቡር ሐዲድ እንደ አውሮፓ አቆጣጠር በ1975 ዓመተ ምህረት ከታቀደበት 2 ዓመታት ቀድሞ የተጠናቀቀ ሲሆን ታንዛኒያና ዛምቢያ ወደ ድርሻቸው የሚጠጋ ያህል እንኳን እንዳልከፈሉ፣ የባቡር አገልግሎቱም የሥራ ቅልጥፍና ጉድለት እንዳለበት፣ ለዚህ ምክንያቱም ቻይና ባቡሮቹንና መሳሪያዎችን ለመጠገንና ለመጠበቅ የሚችሉ የአገሬው ሠራተኞችን ባለማሰልጠኗ እንደነበር ጋው መግለጻቸውን ጽሑፉ ጠቅሷል። ቻይና በዛን ጊዜ የታዛራ የባቡር ሐዲድን ስትገነባ ዋናው ዓላማዋ በተባበሩት መንግስታት ድርጅት ቦታ ለመያዝ የሚያስችላትን ድጋፍ ማግኘት ስለሆነ ስኬት አግኝቶላታል። ቻይና ዲፕሎማሲያዊ ጥረቷን ለማጠናከር ስትል ከ16 ዓመታት በፊት የጀመረችውን የቻይናና የአፍሪካ ትብብር መድረክ የተሰኘውን ጉባኤ አዘጋጀች። በጉባኤው የተገኙት 4 የአፍሪካ ርዕሳነ ብሔራት ብቻ ነበሩ። ከ6 ዓመታት በኋላ ግን 44 የአፍሪካ መሪዎች በመድረኩ ጉባኤ ላይ ተገኙ። ቻይና በሂደት ቅድሚያ የምትሰጠው ነገር ከፖለቲካ ወደ ተፈጥሮ ሀብት በመለወጡ ለእድገት እቅዷ ማስፋት የሚያስፈልጋት ጥሬ አላባን ከአፍሪካ መግዛቱን ተያያዘችው። በሌላ በኩል ደግሞ ግዙፍ የመንግስት ይዞታዎች የሆኑት የሀገሪቱ ድርጅቶች በአፍሪካ ገበያ ገቡ። በቻይና የተሰሩ እቃዎችና 500,000 የሚሆኑ ቻይናውያን ፈላሾች አፍሪካ ገቡ ሲል ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ዘርዝሯል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ፕሮግራማችን ይቀጥላል። ተከታዩ ዝግጅት ደግሞ በተባበሩት መንግስታት ድርጅት ዋና ጸሐፊ ሽግግር ላይ ሶሎሞን ያዘጋጀው ልዩ ቅንብር ይሆናል።
አንቶኒዮ ጉቴሬስ እስካሁን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ሆነው ያገለገሉት የተባበሩት መንግስታት ድርጅት ቀጣዩ ዋና ጸሐፊ ናቸው። የመንግስታቱ ድርጅት አንድ ምዕራፍ ገለጠ። 8ኛውን ዋና ጸሐፊውን ባንኪሙንን አሰናብቶ 9ኛውን ጉቴሬስን ከነገ በስቲያ ጃንዋሪ 1 2017 ዓ ም ወይም እሁድ ታህሳስ 23 2009 ዓ ም ያስተናግዳል። በተባበሩት መንግስታት ድርጅትና ማንነቱ ላይ እንደዚሁም በጉቴሬስም ማንነት ላይ ትንታኔዎችን እናስተናግዳለን። እኛም ዛሬ የያዝናቸው ፕሮፌሰር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤትም እንደዚሁ መምህር ናቸው። ዶክተር ብሩክ ኃይሉ በዩኔስኮ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ኢትዮጵያን ወክለው ፓሪስ ላይ ለብዙ ዓመታት አገልግለዋል። እንደዚሁም በዋሽንግተን የኢትዮጵያ ምክትል አምባሳደር ሆነው ሰርተዋል። ዶክተር ብሩክ ኃይሉ ከዶክተር ብሩክ ጋር ያደረግነው ውይይት ይቀጥላል። ዶክተር ብሩክ እስቲ አንድ ጊዜ ወደ ተባበሩት መንግስታት ድርጅት ወደ ራሱ ተልእኮ መለስ ልበልና ባለፉት የተባበሩት መንግስታት ድርጅት ባስቆጠረው እድሜ ምን ፋይዳ ለዚች ዓለም አበርክቷል?
ይሄ በጣም በጣም ለሰዓታት የሚያነጋግረን ጉዳይ ነው። ግን እንደው ባጭሩ ጠምቀን ለማቅረብ የተባበሩት መንግስታት ድርጅት አንደኛ የተመሰረተውም ሁላችንም እንደምናስታውሰው ዓለም ያው ከሁለተኛው ዓለም ጦርነት ወጥታ አማራጩ ምንድን ነው? ለሰላም ትኩረት መስጠት አለብን። ደህንነት፣ እያንዳንዱ ሀገር ደህንነት፣ የትንሹም የትልቁም ሀገር፣ የሀብታሙም የድሃውም ሀገር፣ ወታደራውም ኃይል ጠንካራም ደካማም የሆኑት ሁላችንም እንደ ጋራንቲር እንደው እንደ ጋራንቲር የሚሆን ድርጅት
ዋስትና የሚሰጥ
ዋስትና አመሰግናል ዋስትና የሚሰጥ ድርጅት አንድ ዓለም አቀፍ የሆነ ድርጅት ያስፈልገናል በሚል የተቋቋመ ድርጅት ነው። ቀደም ሲልም አቶ ሰለሞን ሁላችንም እንደምናውቀው ይሄ ሊግ ኦፍ ኔሽንስ ይባላል፣
የመንግስታት ማህበር ነው።
የመንግስታት ማህበር የነበረው ኢትዮጵያ ሀገራችን ከጥቁሩ ዓለም ለየት ባለ ሁኔታ አባል ሆና
ብቸኛዋም ነበረች።
ብቸኛዋ ትክክል አገር ሆና በወቅቱ አባል ሆና የተንቀሳቀሰች እና ጣሊያንም ሀገራችንን በሚወርበትም ወቅት አባል ነበር። ያው ከጥቃታችን ሊያድኑን አልቻሉም በነበረው የፖለቲካው ድንቅጥ። በዛም በዛም እና በመሳሰለው ድርጅቱ ተዳክሞ ስራውን በሚገባ ስላልተወጣ ከስሞ ወድቋል። በሱ ትል ላይ ነው ተመስርቶ ነው ዩናይትድ ኔሽንስ የተባበሩት መንግስታት ድርጅት በ1943-44 ጀምሮ ንግግር በሰፊው ተጀመረ። 45 ላይ ኦፊሻሊ ስራውን ለመጀመር የበቃው እና ጥያቄን ለመመለስ እኔ ሌላ አይደለም። ለምሳሌ የተባበሩት መንግስታት ብዙ ጊዜ በተወሰነም ቢሆን ይወቀሳል። ለምሳሌ ምን ያመጣው ፋይዳ አለ? ተኮልኩሎ ኒውዮርክ ተቀምጠው ዓለም ላይ ያለው ችግር እየበዛ እንጂ እያነሳ አልሄደም። በሀገራት መካከል ያለው መናቆር እና መዋጋትም የቀነሰ ሳይሆን እየጨመረን ያሄደው።
አዎ፣ የተባበሩት መንግስታት ድርጅት ከተቋቋመ ወዲህ ብዙ ጦርነቶችን አይተናል። ቀዝቃዛ ጦርነትን የሚያክል ግዙፍ የሁለት ዓለሞች ጦርነትን አይተናል። ረሃቦች ተስፋፍተው አይተናል። የዓለማችን የተፈጥሮ አካባቢም ወደ ተሻለ ሁኔታ አይደለም እየሄደ ያለው የሚሉ በጣም ብዙ ሰዎች በረሃብ በጦርነት ሲረግፉ አይተናል። እና ምን ጠቀመን የሚሉ ብዙ
ይችላሉ። በንግግራችንም በሱ የጀመርኩትም እንደው ነገሩን በግልጽ ስለሚያስቀምጥልን ነው። ሰውም ይረሳው ታዲያ አቶ ሰለሞን፣ እሺ ባይኖር የተባበሩት መንግስታት ባይኖር ዓለም እንዲሁ ለአንድ ደቂቃ እናስበው፣ የተባበሩት መንግስታት የሚባል ድርጅት ባይኖር ምንድን ነው ለዓለም እንድምታው ብለን ስንል ብዙ ችግር ውስጥ ነው የምንወድቀው። የተባበሩት መንግስታት ስላለ ነው ሌላው ቢቀር 193 አባል ሀገራት ተሰብስበው ዓለም አቀፋዊ ኮንቬንሽኖች ህጎችን ሊነጋገሩ ይችላሉት። የተባበሩት መንግስታት ስላለ ነው የምግብን ጉዳይና የረሃብን ጉዳይ ለማስታገስ እንቅስቃሴ እየተደረጉ ብዙ ብዙ በሚሊዮን የሚደርሱ የዓለም ዜጎች እርዳታ የሚቀርብላቸው። የተባበሩት መንግስታት ስላለ ነው ሰላምና ደህንነት እንቅስቃሴዎች፣ ሰላምን ማስከበር ዩናይትድ ኔሽን ፒስ ኪፒንግ ሚሽኖች በመላው አህጉራት እየተንቀሳቀሱ ያሉት ወጪ ከፍ ቢል። የተባበሩት መንግስታት ስላለ ነው በጤናው መስክ ብዙ ብዙ ዓለም አቀፋዊ ቻለንጆች እንደ ኢቦላ ለምሳሌ አሁን ቅርብ ዓመታት ኢቦላ እንደታየው የተባበሩት መንግስታት ነው እያስተባበረ የዓለም ልሂቃን ሳይንቲስቶችን የዓለም ሀገሮች ገንዘብም እየተለመነም እባካቸው የተባለ ለሪሰርች እና ለፕሮጀክቶች እየተሰጠ ይህንን ትልቅ ቻለንጅ ሊመከትም የተደረሰው በተባበሩት መንግስታት ነው። መኖሩ ይሄ ነው ማይባል ጠቀሜታ አለው። ግስንግስ ችግሮች የሚኖሩትን ቅሉ መኖሩ ለሰው ልጅ ሌላ ምንም ተስፋ የለውም። ዓለማችን ይኸው 7.34 ቢሊዮን ህዝብን አሁን በዓለማችን ያለው ይሄንን የሚያስተባብር ዓለማዊ ጉዳዮች ግሎባል ኢሹዎችን የሚያስተባብር አንድ ተቃዋሚ ቢኖር ለዚህ ለዓለም ህዝብ ይኸው ድርጅት ነው። ይሄ ድርጅት ባይኖር ሁሉም በየፊናው ሁሉም በየጎጡ በተበታተነ ሁኔታ ገንዘብም ሆነ ጥረቱንም ተበታተነ ሁኔታ የሚንቀሳቀስበት ዓለም ይሆናል። የሰላም ሁኔታውም እና የመረጋጋት ሁኔታውም እየቀነሰ ይመጣና ጉልበተኞች ሌላ ቢቀር በተባበሩት መንግስታት እኮ ነው የተጋለጡ እንቅስቃሴያቸው ሁኔታቸው አጎላጎል የሆነ ውሳኔያቸው የሚወገዙበትም አሜሪካንን ጀምሮ ራሽያንንም ቻይናንም የሚወቀሱበት በሂውማን ራይትስ በደሎች
በሰብአዊ መብቶች ጉዳዮች
በሰብአዊ መብት ይሄ ነው ማይባል ጠቀሜታ አለው። መኖሩ ይመረጣል ካለመኖሩ። ባይኖር እንግዲህ እናስበው ትንሽ የሚያሰጋ ዓለም ውስጥ ይከተናል የሚል አስተያየት ያለ በተለይ ጥቃቅን ሀገሮች ለብቻቸው አባንደንድ ለብቻቸው
ተጥለው ወይም ተረስተው ተገፍተው
እንደ ፍጥር ጥላችሁ ተብለው የሚረገጡበትና የሚደቆሱበት ዓለም ላይ እንደርሳለን። የተባበሩት መንግስታት ስላለ ነው። ለምሳሌ የተባበሩት መንግስታት አመታዊ ወጪ አለ። ጥቃቅ ከትናንሽ አፍሪካ ሀገሮች ካረቢያንና የመሳሰሉት የእስያ ሀገሮች ጥቂት ገንዘብ ከፍለው የተባበሩት መንግስታት ያውም ማይከፍሉ አሉ። በነገራችን ላይ አመታዊ ሂሳባቸውን ከፍለው የሚያገኙት ጠቀሜታ ግን ይሄ ነው ማይባል ነው። ስንት ጥፍ ነው ከተባበሩት መንግስታት ጥቅም የሚያገኙት? እንደው ለህልውናቸውም፣ በጤናውም፣ በኢኮኖሚውም፣ በዩኒዶ ዩኤንኢፒ ኢንቫይሮንመንታል ፕሮግራም ዩኤንዲፒ ዩናይትድ ኔሽን ዴቨሎፕመንታል ፕሮግራም፣ በክላይማቲካል ቼንጅ የሚደረገው ኮንቬንሽን፣
በአየር ንብረት፣
በምግብ አየር ንብረት፣ በመሳሰለው ሁሉ ዩናይትድ ኔሽን ነው ኤክስፐርቶችን እያስተባበረ ለእነዚህ ደከም ላሉ ሀገሮች 100 በላይ ለሆኑ ሀገሮች ከ193 በተለይ ጠቀሜታ የሚገኘው እና መኖሩ በጣም ጠቀሜታ ያለው ነው የሚል አስተያየት ነው መስጠት የምፈልገው።
ዶክተር ብሩክ፣ አንዳንድ የዓለም አቀፍ ግንኙነቶች ተንታኞች፣ የፖለቲካ ተንታኞች ስለተባበሩት መንግስታት ድርጅት ሲናገሩ አሜሪካ እንደፈለገችው የምታሽከረክረው፣ አሜሪካ ዓለምን ለመቆጣጠር የምትጠቀምበት ሌላ የውጭ መሳሪያ ነው እንጂ በአብዛኛው ለዓለም ይህንን ያህል ያበረከተው አስተዋጽኦ የለም ከአሜሪካ ፍቃድ ውጪ፣ ባይኖርም ቢኖርም የአሜሪካ ፍቃድ ነው የሚሆነው የሚሉ አሉ እና የአሜሪካስ እጇ ምን ያህል ሩቅ ነው? ምን ያህል ጠንካራ ነው በመንግስታቱ ድርጅት ውስጥ?
ይህም ቁልፍ ጥያቄ ነው። አሜሪካንን በተመለከተ እርግጥ ሀያል ሀገር ናት፣ በፊትም አሁንም ወደፊቱንም እንግዲህ በዛ መልክ የሚቀጥል ይመስለኛል። ይቺ ሀያል ሀገር አንድ ሶቨረን ሉዓላዊ ሀገር ናት። ይቺ ሀገር ከ193ቱ አንዷ ሀገር ናት እና ብዙ ትችት ይመጣል። እሱ ምንድን ነው? የአሜሪካ ጥላ እንደ ዳመና በዓለሙ ፖለቲካው፣ በሚሊተሪው፣ በኢኮኖሚው ሁሉ እንደሚያጠላ ሁሉ በተባበሩት መንግስታት ውስጥም ያጠላል። የአሜሪካ ኦቨርቢሪንግ ይባላል። በጣም ጫንድ ባለም ሁኔታ ከሚገባት በላይ ኢንፍሉዌንሷ ይታያል የሚል ወቀሳ እና ጽሁፍም ይጻፍበታል። ይሄ እውነቱን ለምናገር አቶ ሰለሞን በተወሰነ መልኩ ልክ ነው። ነገር ግን መርሳት የሌለብን አሜሪካ ያናን ሀያል ብትሆንም ደግሞ በተባበሩት መንግስታት ውስጥ አንድ ሀገር ናት። አንድ ሀገር ሆናም በሂውማን ራይትስ እንኳን አቢዩዝ አሜሪካ የምትወቀስበት ሁኔታ አለ። ለምሳሌ የመጋለጥ ሁኔታ አለ፣ በአንዳንድ አጓጉል ለምሳሌ ውሳኔዎች እና በተመሳሰለው። አንድ ሉዓላዊ ሀገር ሆና ከሌሎቹ እኩል ነው የምትቀመጠው። አሜሪካ አቀማመጧም ፊት ሳይሆን አልፋቤቲካሊ ነው፣ በአልፋቤት ነው የምትቀመጠው። እኩልነትን ለማሳየት ነው። በዛ መድረክ ነው አሜሪካም በተገባም ባልተገባም ሁኔታ የምትወቀሰው የምትቀርበው። ይሄ እንግዲህ ምን ያህል አትሊስት ኢጋሊቴሪያን አትሊስት
የእኩልነት
አዎ ሲምቦሊክ ቢሆንም የእኩልነት ነጸብራቁን ይታያል በተባበሩት መንግስታት እና አገሮች ቢወቅሱ መርሳት እኮ የለብን ይህንን ግዙፍ ዓለማዊ ድርጅት ማን ነው ተሸክሞ የሚሄደው ብለን ስንል የአፍሪካ ሀገሮች ጥቃቅኖቹ፣ የእስያ የላቲን አሜሪካ ሀገር ወይም ኢቨን ሌላው ቀርቶ ሀብታም የሚባሉት ሀገሮች አይደሉም። ባጀቱ ብንመለከት ግዙፉን ባጀት የሚሸከም አንድ ሀገር ነው። ያም ብቸኛ ሀገር ማን ነው? አሜሪካ ነው። የአሜሪካ አስተዋጽኦ እዚህ ላይ እንግዲህ የሚታይ ይሆናል። ይሄ ሁሉ ዓለም አቀፋዊ ስራዎች ከሰላም ማስከበር ጀምረህ ዓለም ህዝብ ድሃውንም መመገብ፣ ስደተኛውንም መደጋገፍ የመሳሰለውን ሁሉ ዘርፈ ብዙ የተባበሩት መንግስታት እንቅስቃሴ በአሜሪካ ችሮታና በአሜሪካ ታክስ ፔየሩ በግብር ከፋዩ ህዝብ ላይ ጫንቃ ላይ ሆኖ የሚከፈል የሆነ በቢሊዮን ነው አሜሪካ አስተዋጽኦ የምታደርገው። ሌላው ቀርቶ የአሜሪካን አስተዋጽኦ ከሌላ አውሮፓ ሀገሮች ጋር ስናወዳድረው ሰፊ ልዩነት አለው በፐርሰንቴጅ ደረጃ። ራሽያ ፌዴሬሽንን ብናይ እንደዛው ነው። እርግጥ በተወሰኑ አመታት ማስተካከያ ባጀት ላይ ይደረጋል አስተዋጽኦ ላይ የቻይኖች ከፍ እያለ መጥቷል። እና ይህን መርሳት ይመስለኛል አሜሪካንን ወቅሶ፣ በሌላ በኩል ደግሞ የተባበሩት መንግስታት እንቅስቃሴና የተባበሩት መንግስታትን ገንዘብ ፈልጎ ሁለት የማይሆን ነገር ነው። አሜሪካንን ጠልቶ የአሜሪካን ደግሞ ገንዘብ ድጋፍ መፈለግ ደግሞ የተለያየ ነገር ነው። ስለዚህ የአሜሪካ አስተዋጽኦ በተለያየ ፎረን ፖሊሲ የአሜሪካ የምትወቀስም ለተባበሩት መንግስታት የምታደርገው ግን አስተዋጽኦ ይሄ ነው የማይባልና የሚዘነጋ አይደለም። በአንጻሩ ደግሞ በአሜሪካ ጥቅምና አይን ስናየው አሜሪካንን የመሰለ ሀያል ሀገር ምርጫ ሁልጊዜ ምንድን ነው? የአንድ ዓለም አቀፋዊ ድርጅት አባል ሆኖ ከመሰል ሀገሮች ጋር ከመሰል ማለቴ ከሶቨረን ሀገሮች ሎላ ሀገሮች ጋር አብሮ መሳተፍ ይመረጣል። አንድ ሀገር ብቻዬን አልገባም ብቻዬን ውጭ ሆናለሁ ካለ ውርጭ የሚመታው ብርድ የሚነካውም እሱ ነው። በአሜሪካም ታይቷል። ውድሮ ዊልሰን ለምሳሌ በሁለተኛውና በአንደኛውና በሁለተኛው ዓለም መካከል ላይ አሜሪካ ሊግ ኦፍ ኔሽንስ አባል መሆኗን ያልፈለገችበት ወቅት ነበረ። ያ ራሱ የአሜሪካንን ጥቅም በተወሰነ ደረጃ ቆርጧታል። ስለዚህ ውጪ መሆን ማንንም ሀገር አይፈልግም። ሀብታምና ኃይለኛ እንደ አሜሪካ ያለም ሀገር ቢሆን ውጪ ከመሆን ውስጥ ሆኖ የተባበሩት መንግስታትን እየደገፉ ያለምን ህብረተሰብ መደገፉ ይመረጣል። እና የአሜሪካ አቋምንም በዚህ ጥያቄ ጋር አስተካክኬ ለማጋራት ስለፈለግኩ ነው። ስለ አሜሪካ ምን ጠቀሜታ አለው ለአሜሪካ የሚለውን ለማስረግጥ የፈለግኩ።
ሌላው ጥያቄ ብዙ ጊዜ የሚነሳው እንደምንሰማው ዶክተር ብሩክ የተባበሩት መንግስታት ድርጅት በሙስና የተዋጠ ድርጅት ነው፣ አሰራሩ ደካማና የተበላሸ ነው፣ የሚጠበቅበትን አስተዋጽኦ አያበረክትም በመዋቅሩ ምክንያት፣ ከጥቅሙ ወጪው የሚበላው ገንዘብ ይበልጣል፣ የሚበላው ጊዜና ጉልበት ይበልጣል፣ የሚያባክነው እውቀት ይበልጣል እየተባለም ነው የሚወቀሰው። እና ይሄንንስ የተባበሩት መንግስታት ድርጅት ይገነዘባል ብለው ያስባሉ?
አዎ አዎ ይገነዘበዋል። ችግራቸውንም ያውቃሉ ነው ብለው
ፕሮፌሰር ብሩክ ኃይሉ። በነገራችን ላይ ዘጠነኛው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እንደሚመረጡ ቀደም ሲል ተንብየው ትንበያቸው የሰመረላቸው ምሁር ናቸው። ተመራጭ ፕሬዚደንት ዶናልድ ትራምፕ የፊታችን ጥር 12 ስራ ሲጀምሩ ለተባበሩት መንግስታት ድርጅት ሁኔታዎች የተለየው ይሆናሉ ሲሉ ዝተዋል። ለመሆኑ አንቶኒዮ ጉቴሬስ ማን ናቸው? በተከታይ ዝግጅታችን እንነጋገራለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላቸውን ዝግጅት ነው የምታደምጡት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ጋዜጠኞችን የሚገድሉ ለፍርድ መቅረብ አለባቸው ሲል ይጀምራል የአሜሪካ ድምፅ ራዲዮ የምሽቱ ርዕሰ አንቀጽ። በአሁኑ ወቅትም ሲል ይቀጥላል ርዕሰ አንቀጹ፣ በጋዜጠኞች ላይ የሚካሄደው አመጻ በአደገኛ ሁኔታ ዓለማችን ውስጥ እየተበራከተ መጥቷል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሠራተኛ ጉዳዮች ቃል አቀባይ ማሪዮ ክሪፎ ሲናገሩ ብዛት ያላቸው ጋዜጠኞች በጽንፈኞችና ወንጀለኛ ድርጅቶች የጥቃት ኢላማ እየተደረጉ ነው ብለዋል። በኢራቅና ሶሪያ ዳይሽ፣ በሊቢያ ጽንፈኛ ነውጠኞችና በሶማሊያ አልሻባብን የመሳሰሉ ወንጀለኛ ድርጅቶች እንዲሁም የናይጄሪያው ቦኮ ሐራም አሸባሪ ቡድን የወንጀልና ሙስና ተግባራትን ለማጋለጥ የሚሰሩ ጋዜጠኞችን በአሰቃቂ ሁኔታ ገለዋል። በዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በሲፒጄ ግምት በጋዜጠኞች ላይ ከሚደርሱ የሽብር ጥቃቶች 40% ያህሉ የሚፈጸሙት እነዚህን በመሳሰሉ የወንጀለኛ ድርጅቶችና ደጋፊዎቻቸው ነው። የእነዚህ አሸባሪ ድርጅቶች ሰለባ ከሆኑ ጋዜጠኞች አንደኛው ሳሚ ጃውዳት ራባ ይባላል። በሶሪያ የዳይሽ ተዋጊዎች ነበሩ ባለፈው ዓመት ጥቅምት ላይ ጠልፈው ከወሰዱት በኋላ አሰቃይተው የገደሉት። ያገዳደላቸው ቪዲዮም መላው ዓለም እንዲያየው ተደርጓል። ሳሚ ጃውዳት ራባ በሶሪያ መንግሥትና በዳይሽ የሚፈጸሙ የሰብአዊ መብት ጥሰቶችን እየተከታተለ ይመዘግብ የነበረ፣ ዋና መሥሪያ ቤቱን ለንደን ላደረገው የሶሪያ ሰብአዊ መብቶች ቃፊር ጋዜጠኛ ነበር ይልና ርዕሰ አንቀጹ ሐተታውን ይቀጥላል። አሁን ባለፈው ሰኔ ደግሞ አንዲት ሳጋል ሳላድ ኦስማን የተባለች ጋዜጠኛ ሶማሊያ ውስጥ በጥይት ተመታ ተገላለች። ሳጋል ለሶማሊያ ብሔራዊ ቴሌቪዥንና ለራዲዮ ሞቃዲሾ ትዘግብ የነበረ ሲሆን በዚያች አገር ውስጥ የቀጠለው ሁከት እንዲያበቃ በርትታ ስትሠራ ቆይታለች። ለሶማሊያ ሕዝብ እውነቱን ለማሳወቅ በመሰለፏ የሽብር ጥቃት ሰለባ ሆናለች። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንደተናገሩት ዓለማችን የተሻለችና ጠንካራ ልትሆን የምትችለው የግለሰቦች መብቶች ሲከበሩና ፕሬሱ በነጻነት እንዲሠራ ሲፈቀድለት ብቻ ነው። ይህን ራዕይ እውን ለማድረግ ዩናይትድ ስቴትስ ሴፍ በተባለውና ሐሳብን በነጻነት መግለጽ ያስችላል ተብሎ በታመነበት ፕሮጄ ላይ ከፍተኛ መዋለ ንዋይ እንደገና መድባለች። ዩናይትድ ስቴትስ በውጭ ጉዳይ መሥሪያ ቤቷ አማካይነት መንግሥታት የታሰሩ ጋዜጠኞችን እንዲፈቱ በየዓመቱ ከሚያካሂደው ነጻ ፕሬስ ዘመቻ በተጨማሪ በመገናኛ ብዙሃን ሠራተኞች ላይ ጥቃት የሚፈጽሙ ሁሉ ለፍርድ እንዲቀርቡ ለማድረግ በጀመረችው ጥረት ትቀጥላለች ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
¶¶ ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል።
በእኛ በኩል ሰላም፣ ደህና ደሩ። ነገ ቅዳሜ በሶስት ሰዓት እንገናኛለን።